መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 12 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ የካቲት 12 ቀን 1174 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በ1929 ዓመተ ምህረት ፋሽስት ጣሊያን በግፍ የጨፈጨፋቸውን ኢትዮጵያውያንን ለማስታወስ የሚከበረው የሰማዕታት ቀን 86ኛ ዓመት በመላ ኢትዮጵያ ተስቦ ውሏል። ዘረኛው የኦሮሞ ጠባቦች አገዛዝ ቄሮና የኦነግ ታጣቂዎችን በመላ ሀገሪቱ ነጻ ለቆ ከጣሊያኖቹ በባሰ ጭፍጨፋቸውን በተለይ በአማራው ላይ አስፋፍተው ይገኛሉ። ይህች ሰማዕታት ፋብሽ የተባለች አገራችን አገዛዙ በሃይማኖት ጣልቃ ገብቶ በሻሸመኔና በሌሎች ቦታዎች የኦርቶዶክስ ተዋህዶ ተከታይ ምዕመናን ጭፍጨፋና ቤተክርስቲያናትን መድፈር ማቃጠል ስራዬ ብሎ ተያይዞታል። አሁንም እንደቀድሞው ዘር፣ ሃይማኖት፣ ቋንቋ ሳይለየን ዘረኛውን የኮሎኔሉን አገዛዝ ለማውደም እንታገል።
የካቲት 12 የሰማዕታት ቀን መዘከር ብቻ ሳይሆን በተራም መታገል። ከዓመት ዓመት ኢትዮጵያውያን የካቲት 12ን የሰማዕት ቀን ብለው የሚያከብሩት በየካቲት 12 የጣሊያኑን ወራሪ ማርሻል ቪክቶር ሩዶልፎ ግራዚያኒ ላይ በአዲስ አበባ በገነተ ልዑል ቤተ መንግስት ትንሹ ግቢ የግድያ ሙከራ ከደረሰበት በኋላ በዚያ ቀንና በቀጣይ ሁለት ቀናት በጣሊያኑ ባለስልጣን በጉዌዶ ኮርቴሴ በተሰጠ ትዕዛዝ መሰረት ከሰላሳ ሺህ በላይ ዜጎች በአሰቃቂ ሁኔታ በአዲስ አበባ ተጨፍጭፈው አልቀዋል። በሙሶሎኒ እዝም መሰረት የጥቁር አንበሳ አርበኞች የነበሩ እና ጥቂቶች ኢትዮጵያ ምሁራንን ታድነው ሲገደሉ ለጥቆም የደብረ ሊባኖስ ከመቶ በላይ ካህናትና ባህታውያን ተረሽነዋል። የካቲት 12 በኢትዮጵያ ታሪክ አሰቃቂ ምዕራፍ ነው። በእርግጥ በደርግም በወያኔም ብዙ የህዝብ ፍጅቶች ታይተው
በሩቅ ርቀት ሳይሆን በቅርቡ ቀይ ሽብር ወተር አርባ ጉጉ ጋምቤላ ኦጋዴን አሶሳ በደን ወዘተ በሚለው እንድናተኩር ማድረጋቸውን እናውቃለን። የግራዚያኒና የፋሽስቶቹ ግፍና ጭፍጨፋ ከቶም የሚረሳ አይደለም። ለዚህም ነው ዜጎች ለግራዚያኒ በጣሊያን ሐውልት ሲያቆሙለት የተቃወሙት። ለዚህም ነው የጣሊያን መሪ የነበረው ቤርሉስኮኒ የሙሶሎኒ አገዛዝ የተወረሩትን ህዝቦች ጠቀመ ሲል አጥብቀን የምንቃወመው። ለዚህም ነው ያፓም ሌሎችም ለሙሶሎኒ ወራሪ ጦር ወርቅም ድጋፍም ቡራኬ የሰጠችው የካቶሊክ ቫቲካን ተቋም ለአይሁዶች ይቅርታ እንዳለችው ሁሉ ዛሬ የኢትዮጵያን ህዝብ ይቅርታ መጠየቅ አለባት የሚሉት። ታሪክና ሀቅ ተደብቆ ወይም ተረስቶ አይቀርምና ኢትዮጵያውያን ከአመት ወደ አመት የካቲት 12ን ያከብራሉ ይዘክራሉ። ዝክሩ ያደረሰውን ለማስታወስና አገር እንዴትም እንደተጠበቀችም ለማስታወስም ነው። ዝክር ካልን ዘንዳ የነበረውን ማስታወስ የግድ ነው። የናፖሊ ኢጣሊያ ልዑል ተወለደ በሚል ግራዚያኒ በቤተ መንግሥት በዓል አድርጌ ለለማኞችም እኔው ለጋሽ ልሆን ይላል። ብዙዎች ይሰባሰባሉ። የጣሊያን ባለስልጣኖች፣ ባንዳዎች፣ የኔ ቢጤዎች ወዘተ። ለዚሁ በዓል ደግሞ ሞገስ አስገዶምና አብርሃ ደቦጭ የተባሉ ወጣቶች፣ በዛሬው ክልላዊ መለያ ደግሞ ኤርትራውያኖች ይዘጋጃሉ። የሚወረውሩትን ከአስር በላይ ፈንጂ ቦምቦች አቅራቢው ደግሞ ታክሲ ነጂው ስምዖን አደፍርስ ይባላል። ሞገስና አብርሃ ደቦጭ ተሽለክልከው ገብተው ከአስር በላይ ቦምብ በግራዚያኒ ላይ ይወረውራሉ። ግራዚያኒ ባይሞትም በ365 ፍንጥቅ ጣቂ ተመቶና ቆስሎ ወደ ሆስፒታል ይወሰዳል። የአቡነ ቄርሎስ ሹፌር ሲሞት አቡኑ ይቆስላሉ። ጀነራል አርማንዶ ፔትሪትና የጣሊያን አየር ኃይል አዛዥ በኢትዮጵያ የመርዝ ጢሳ ስረጨው ጀነራል ሊዮታም ይቆስላሉ። ሊዮታ እግሩ ይቆረጣል። በዚህ የተነሳም የጣሊያን ወራሪ ጦር ፍጅቱን በአዲስ አበባ፣ ደብረ ሊባኖስ ወዘተ አካሂዶ ከ30 ሺህ ያላነሱ ኢትዮጵያውያንን ይፈጃል። የጣሊያን ጦር ባንዳዎችንም ሆነ ቦምብ ወረወሩ ብሎ ያጋለጠውንም ከሃዲ አየለ ጉባኤንም ሳይቀር ለእስር ይዳርጋል። ወታደራዊ ፍርድ ቤት አቆምኩ ብሎም ብዙዎች ላይ ፍርደ ገምድሉን አሳልፎ ረሽኗል። በዜጎች ሬሳ ላይ ሲያሾፍ የተነሳው ፎቶም እስከ ዛሬ ድረስ አለ። የካቲት 12ን ስንዘክር መገንዘብ መማር ያሉብን ሀቆች አሉ። በተለይም ዛሬ ትግልና መጽዋዕትነት መጨረስና ማስጨረስ ብለው ለሚያላዝኑ ክፍሎች እነ አብርሃምና ሞገስ ተማሩ ይላሉ። በቅድሚያ ጀግኖቹ በውልደት ኤርትራዊ ቢሆኑም አገራችን ኢትዮጵያ ብለው ለመጽዋዕትነት መዘጋጀታቸው ዛሬ ማንነታቸውን ለካዱ ሁሉ ትምህርት ነው። በግራዚያኒ ላይ የግድያ ሙከራ ማድረጋቸው ጀግና አሰኝቶ እስከዛሬ የሚያስደንቃቸው ናቸው እንጂ ያውም ላይገሉት ህዝብን አስጨረሱ ብሎ የሚያስወግዛቸው አይደሉም። የዛሬ ጥራዝ ነጠቅና አልፎም ቡከን ፖለቲከኞች በትግል የተሰዉትን ከንቱ የታገሉትን አስጨራሽ ለሚሉቱ የካቲት 12 ማፈሪያዎች ይላቸዋል። ሁለት ግለሰቦች በወረወሩት ቦምቦች ግራዚያኒ ባይሞትም ከ30 ሺህ ያላነሰ ዜጋ ተረሽኗል፣ ተገድሏል። አስጨረሱ ህዝብን እና አብርሃና ሞገስ ጀግኖቹ ወደ ሱዳን ሊሸሹ ሲሉም የገደላቸው ጣሊያን ሳይሆን የጎጃም አርሶ አደር ነው። ተጠቅተው የሚያፈገፍጉ አርበኞችንም ከወሎ ጎጃም እስከ ጅማ ወዘተ አገሬው መግደሉ ምስጢር አይደለም። ይህም ሌላ ሸክማችንና ማፈሪያችን ሆኖ የቀጠለ ነው። የኢህአፓ ታጋዮች በአርሶ አደር ላይ አንተኩስም ብለው
ግን በእነዚህ ተይዘው ለደርግ ተፈተው ወርቅ ታጋዮች ለሞት በቅተዋል። አርበኞችንም ከጅማ እስከ ሲዳማ እና ወሎም ወገን አጥፍቶና ለጣሊያንም አሳልፎ ሰጥቶ ማስገደሉ ታሪካችን ነው። የካቲትም ይህን ያስተምራል። የባንዳው መንጋ ብዙ ነበረ፣ ለጣሊያን ያደረውም ጥቂት አልነበረም። ዛሬም በወያኔ ጊዜ እየታየ ያለ ነው። ለዚህም ነው ከየካቲት 12 መማር ያለብን ዛሬም እውነታችን ነውና። ፍርሃቱም ክህደቱም አለ። ወኔ ቢያጥጥም ድራሹ አልጠፋም። በጣሊያን ጊዜ የተፈጀው ጀግና ምሁርና በደርግ ጊዜ ሞት አይፈሬ ሆኖ ያለቀው ተራማጅ ግን ዛሬም በአሳዛኞችና የባዕድ ቅጥረኞች ሚናውና ግዳጁ ተክዶ መገኘቱ የሚሸፋፈን አይደለም። የካቲት 12 የጀግኖች ቀን፣ የሰማዕት ቀን፣ ሕዝብ የሚጠይቀው መስዋዕትነት የተከፈለበት ጊዜ። አስፈጃችሁን ያለ አልነበረም፣ ዛሬም የለም። ይህን ተገነዘብን ብለው ሰማዕትን የሚዘክሩ ዛሬም ሆነ ትናንት ለኢትዮጵያ ሲሉ መስዋዕትነት የከፈሉትን ሊያወግዙ ቀርቶ ሊተቹ ብቃትና መሰረት እንደሌላቸው ማወቅ አለባቸው። የአገር ነጻነትና ክብር በወሬ ሳይሆን የሚከበረው በመስዋዕትነትና በትግል ነው። የፈሪ ተረይ፣ የባንዳ ራቅ ነጋሪትም የሚጎሰመው ለዚህ ነው። ለኢትዮጵያ የተሰዉት ሰማዕት ሁሉ ክቡርና ሕያው ናቸው። ለአገርና ለወገን እንታገል፣ ሞት አይፈሬም እንሆን።
የሳምንቱን ዋና ዋና ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ አብታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን።
ብይ ጋር ለስብሰባ መቀመጥም የቤተ ክርስቲያኗን ክብር ማስደፈር መሆኑ ሊሳት አይገባውም። በየትኛውም አገር ስልጣን ላይ ያለ አገዛዝ ስልጣንን መከታ በማድረግ በአደራዳሪነት ስም በሃይማኖት ጣልቃ መግባት አይችልም። በማን አለብኝነት ካደረገውም በሕግ እንደሚጠየቅ ሊታወቅ ይገባዋል። ፖለቲካን ጠንቅቀው በሚያውቁ በተደጋጋሚ እየተነገረ እንዳለው ይህ በድርድር ሰላም እንደሰፈነ ተደርጎ የሚጎሰመው ነጋሪት ከስብሰባው አዳራሽ መውጣት ባለመቻሉ የታሰበውን አገር የማፍረስ ሴራ እያሰናከለው ቢሆንም በዚያም በዚህም ተብሎ እንደ አለት የጠነከረ የሚመስለውን የሲኖዶሱን አንድነት የመሰርከኩ አንዱ ዘመቻ እዚያው በመንበረ ፓትርያርክ ግቢ ውስጥ ለማካሄድ መተለሙን የሚያሳየ ለመሆኑ አይጠራጠርም። ለመሆኑ ካንጀኞቹ ጋር ለመነጋገር ተቀምጠው ከነበሩት አምስት ቅድመ ሁኔታዎች አንድ እንኳን ሳይፈጸም ራሱን ጣዖት እያደረገ ከመጣው ውርጋት ጋር ለስብሰባ ለመቀመጥ ከተወሰነ ውሳኔ ጀርባ የማስጠንቀቂያ፣ የዛቻና የማስፈራሪያ ዘመቻዎች ከውስጥ በአንዳንድ ጳጳሳት፣ ከውጭ በሰባኪነት፣ በመምህርነት ባለሀብትነት በሚታወቁ ዘመቻ ተከፍቶ እንደነበር ለመገመት አይከብድም የሚለው የበርካቶች አስተያየት ነው። የሀገር ማፍረስን ጥርጊያ ለማዘጋጀት የኢትዮጵያ ኦርቶዶክስ ተዋህዶ፣ የኢትዮጵያ ጠቅላይ መጅሊስ፣ ሌሎችም የኢትዮጵያ በሚል መጠሪያ የተሰየሙ የጴንጤቆስቴ ቸርቾችንም በቋንቋ መስመር ለመከፋፈል ያለውን አንድነት ለመበተንና በየጎጡ ለመሰነጣጠቅ በሚሊዮን የሚቆጠር ገንዘብ ተመድቦ ውስጥ ውስጡን ግዝገዛው እየተካሄደ ይገኛል። የእስልምና መጅሊስን ዘረኛው አገዛዝ ባሰማራው በታጠቀ ኃይል ድጋፍ ጽንፈኛው የኦሮሞ ወሃቢያ መጅሊሱን በመውረር ተቆጣጥሮ ለዘመናት በአንድነት የጸናውን የኢትዮጵያ እስልምናን እየቦረቦሩት መሆናቸው የታወቀ ነው። ይህን ክፉ አደጋ መከላከያውና ማስቆሚያው መንገድ በህብረት መታገል ነው የሚለው በስፋት እየተነገረ ይገኛል። የኢትዮጵያ አንድነትን ለማስከበር የኢትዮጵያ ኦርቶዶክስ ተዋህዶ ክርስቲያናንና የኢትዮጵያ እስልምና አንድነትን ለማናጋት እየተካሄደ የሚገኘውን የመከፋፈል ዘመቻ በጽናት መታገል መሆኑ ይነገራል። የውርጋጡ ኮሎኔልን የአምስት ዓመታት ጉዞዎች ባንክሮ በተዘክሮ ከታዩ ሰውየው ሙሉ በኩላዬ የሀያላን ሀያል ምንተስኖት አያልቅበት ወዘተ በሚሉ መጠሪያዎች እንዲታጀብ እያደረገ ያለበትን ጉዞ መገንዘብ ይቻላል። ይህ ማለት ሰውየው ራሱን ወደ አምላክነት መለወጡን ልብ ማለት እንደሚገባ ብዙዎች ያስረዳሉ። እንዲህ የመሰለው የጣዖትነት መንፈስ በአንዳንድ ዘመን አመጣሽ ፓስተሮችና ደርሰው ራሳቸውን ነብይ እያሉ በሚጠሩትም እየተስተዋለ እንደሚገኝ መታየት አለበት እየተባለ ነው። በተመሳሳይም በኦርቶዶክስ ተዋህዶና በነባሩ የኢትዮጵያ እስልምና ውስጥ የበግ ለምድ የለበሱ ተኩላዎች ውስጡን የውርጋጡ አብይን ጣዖትነት የተያያዙትን ዘመቻ በጋራና በጽናት መታገል የሁሉም አገር ወዳድ ግዴታ መሆኑን አጠንክሮ ማስተጋባት እንደሚገባም በስፋት ተነግሯል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከቀናት በፊት ስምምነት ላይ የደረሱት አባቶች ስምምነቱን እንዲሁም ቀኖናውን ደግመው መጣሳቸውን አሳወቀች። እነርሱን በሕገወጥ መንገድ ጳጳስ አድርጎ ብቅ ያለው ሴረኛ ቡድን ፈጸምኩት ያለው እርቅ ፈርሷል። ይልቁንም ኦነግ ከኦዴድ ብልጽግና ጋር ለመታረቅ በምክር ቤት ተወስኖ ጥሪ ቀርቦለታል። በርካታ ንጹሃንን ደም በማፍሰስ የሚታወቀው አሸባሪው ኦነግ እንደ ንጹህ ዜጋ ዛሬ በኦዴድ ጥሪ እየተደረገለትና ቤተሰብ እንደሆነ ከአሸባሪነቱም እንዲነሳለት ጥሪ ተደረጎለት ስምምነት ላይ መድረሱንም ሰምተናል። ይህ እንደሚሆን ግልጽ ነበር። የሆነው ሆኗል፣ የሚሆነውም ገና ይሆናል። የአባ ግን በጽናት የሚታገለው የአባቶቻችን የአርበኞች እናት ድርጅታችን ለበርካታ ጊዜ ይህንን እውነት ሲናገር የቆየ ቢሆንም ዛሬ ግን እፍሬው ላይ የአባን ማመስገን ተገቢ ነው። በፍኖተ ይህ መልእክት ሲተላለፍ ነበር። ይህም አገዛዙና ኦነግ አንድ እንደሆኑ 4 ኪሎ ያለው ኦነግና የጫካው ኦነግ ተመሳሳይ ልብ እንዳላቸውና ሐሳባቸውም ኢትዮጵያን ለማጥፋት ታላቋን ኦሮሞ ለመገንባት እንደሆነ በግልጽ ስንናገር ነበር። ዛሬ ኦነግ ጥሪ ተደረገለት በአንድ መድረክ እንደ ሰላማዊ ሰው ሆኖ እየተንቀሳቀሰ ደም አፍሰሱና አሸባሪነቱም እንዲነሳለት ጥረት እያደረገ ነው። ይህ እንደሚሆንም አንጠራጠርም። እነዚህ ጸረ ህዝብ ተገንጣይ ቡድኖችን ግን በዚህ ልክ ሴራቸውን አውቆ ሁሉም ኢትዮጵያዊ በንቅናቄ እንዲታገልና ከነመዋቅራቸው አፍርሶ ከስልጣን ማማቸው ላይ አወርዶ ታላቋን ኢትዮጵያ ማብሰር እንደሚገባም በግልጽ ሊታወቅ የግድ ይላል። መኖሪያ ቤታቸው በአገዛዙ የፈረሰባቸው ሰዎችን ያስጠለሉና ቤተ ያከራዩ የኦሮሞ ተወላጆች 15000 ብር በአገዛዙ ቅጣት ተጣለባቸው። የለገጣፎ ለገዳሪ ነዋሪ የሆኑ የኦሮሞ ተወላጆች ቤታቸው የፈረሰባቸውን ሰዎች በማስጠለላቸውና ቤት በማከራያታቸው የ15000 ብር ቅጣት እንደተጣለባቸው ተናግረዋል። ይህም ፍጹም ዘረኛ የሆነው የኦዴድ ቡድን ያማረውን አካባቢ በተለይ ደግሞ አማርኛ ተናጋሪ ከኦሮሞኛ ተናጋሪ ውጪ የሆነውን ህዝብ በማፈናቀል ላይ የተጠመደው አሁንም መኖሪያ ቤታቸውን አፍርሶ እንዳልበቀውና ጭራሽ ከአዲስ አበባም ለማፈናቀል እቅድ እንዳለው በተግባር ለማየት ይችላል። በቅርቡ በተመሰረተውና ተጠርነቱ ለኦዴድ ነው በተባለው ሸገር ከተማ ስር በተካተቱት ሰበታ፣ ቡራዮ፣ ለገጣፎ፣ ለገዳዲ፣ ሱሉልታና ገላን በተባሉ አካባቢዎች የአማራ ተወላጆች መኖሪያ ቤታቸው ፈርሶባቸው ጎዳና ላይ ወድቀዋል። መኖሪያ ቤታቸው የፈረሰባቸው ሰዎች ቤት እንዳይከራዩ ጭምር ታግደው ጎዳና ላይ ወደቁ ሲሆን አንድ አካባቢ ተሰባስበው እንዳይታዩ በጸጥታ ኃይሎቹ እንዲበተኑ ተደርጓል። በወልቂጤ ከተማ ለተከታታይ 4ኛ ቀን የሥራ እንቅስቃሴ ተቋርጧል። የካቲት 8 ቀን የወልቂጤ ከተማ ነዋሪዎች በውሃ አቅርቦት መቋረጥ ምክንያት ሰልፍ ካደረጉና በአገዛዙ ኃይሎች የሰው ሕይወት ከተቀጠፈ በኋላ ለተከታታይ 4ኛ ቀን የሥራ ሆነ ሌላ እንቅስቃሴ በከተማዋ ተቋርጧል። ለምን የተቃውሞ ድምጽ አሰማችሁ ብሎ አገዛዙ በወሰደው እርምጃ 3 ሰዎች ጭንቅላታቸውና ደረታቸው በጥይት ተመተው የሞቱ ሲሆን ሌሎች 30 ሰዎች ደግሞ ከፍተኛ ጉዳት ደርሶባቸዋል። ይህንን በማስመልከት የከተማ ነዋሪ ቅሬታውን ለማሳየት ለተከታታይ አራተኛ ቀናት ከሰራም ሆነ ለእንቅስቃሴ በመገደብ በቤት ተቀምጧል። በዛሬው ዕለትም ባንኮችን ጨምሮ የተለያዩ መስሪያ ቤቶች እና የትራንስፖርት አገልግሎት ሰጪዎች ከስራ ውጭ ናቸው ተብሏል። የስካውንን ችግር በሚመለከት የአካባቢው ካድሬ ጉዳዩን የያዘበት መንገድ ፍጹም ተቃራኒና በጥላቻ የተሞላ መሆኑን ገልጿል። በሌላ በኩል አገዛዙ ከነዋሪው ጋር ለማጋጨት እየሰራችሁ ነው ያላቸውን ወጣቶች እስር እየተፈጸመባቸው እንደሆነና በርካታ ነዋሪዎችም በማጎራቤት እንደታፈኑ ተገልጿል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
ተዋይ ተቅመም በነል እየቆሰቆሱን ለማይቀረው ትግል ለፍልሚያው አስነሱን። እንግዲህ ይብቃ ተነሱ እንነሳ ጠላት ከቤት ገብቶ ምን እስከሚያነሳ አዎ ቆመን የምናየው ሀዘን በመንገዱ ምን እስኪያነሱ ነው ምን እስኪወስዱ እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ በዛም ዝምታ ለበግም አልበቻት አራት እግሯን አስረው በቢላ ዋፈጃት ስለዚህ አዎ ስለዚህ እናንተ ሀበሾች የኢትዮጵያ ሰዎች አማራ ኦሮሞ ትግሬና ሲዳሞች ውራጌ ጋምቤላ ሽናሻ ቅማንቶች ሐረሪ ወላይታ ሲሮብና አገዎች ዲያቆናት ቀሳውስት አባ ገዳ ሸይኮች ተማሪ መምህራን ላባደር ገበሮች እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ በሬ ካራጁ ነው ሸላቾች ቆሟል ወገኔ ነቃበል ነቃበል ነቀበል ሰው እንዳውሬ ሆኖ ደም ጠጥቶ ታሟል። አማራ ኦሮሞ አፋር ቤኒሻንጉል ሲዳማ ወላይታ ጎጥ ጎሳና ክልል አንዱ ካንደኛው ዘር የሚልቅ ይመስል ሐረሪ ሽናሻ ቅማንት አገው ስትል ጀማጥንት ቆጥረህ በጎል አታመጣ ይቺ ትልቅ አገር ቀረች ተበጥብጣ ታዲያ ቀልዱስ ቀልድ ይሁን መቼም ማይመለስ ምሩ የትኛው ነው ለእናት ጥሪ መድረስ ታመም ያለው እርዱኝ ደግፉኝ እያለች እናት ስትለምን ጆሮ ዳባ ያለች ነፍስስ አፈር ቀምሳ ሲኦል በወረደች አዎ እናንተም እናንተም ዝሆን ጆሮ ሁሉ እናት ስትሰቃይ ከርስ የምትሞሉ አንድ ጊዜ አይደለም ሁለቴ ሞታችሁ አፈር ድሜ ብሉ አፈር ድሜ ጋጡ እኔ ምን ጨነቀኝ ከእናት ምድሬ በላይ ምን ጊዜም አይቆጨኝ የእርሷ ወዳጅ እንጂ ወዳጄ የሚሆን ጠላቷም ማለኔ አዎ ጠላቷም ማለኔ አይይ ያውም እነንቶኔ ያውም እነንቶኔ እነት አጥፎ አይጠሬ ሳያልሙ ገዳይ ሳይገድሉ ጎፈሬ አሬዳልኝ የበራሪያዎች ስንቀለሽ አውደልዳይ ያርባ መነቀዞች የይስሙላ ታጋይ ኧረ ይብቃኝቴ ህይወት ጭንቀት ታይም ልብ ያለው ልብ ይበል በሀገር ቀልድ የለም።
ከህይወት አሰፋ
ሰኞ የካቲት 6 ቀን 2015 ዓ.ም ምረት የፍኖተ ዴሞክራሲ ሀተታ ለድርቅ የደረሰች ምንጭ ጭልጭል ትላለች። ይህ ሊያከተም መንገዳገዱን የታያዘው ዘረኛ አገዛዝ ሲጨንቀው እየደረሰ ያለውን ጸረ ተዋህዶ እርምጃ በመቃወም የተቃውሞ ሰልፍ የጠሩትን ጳጳሳት ለውይይት በቤተ መንግስት ጠርቶ ሰልፉን ከማደናቀፍ አንጻር የተቻለውን ሊሰራ ጥሯል። ተረጴዛ የመጣ ያሰማቸው ድንፋታ ግን 90% የዘረኛ አምባገነን ቅርሻት ሲሆን ቀሪው ብቻ የልመና እንደነበር ታዛቢዎች አጋልጠዋል። እኔ እንዳገዛዝ ጣልቃ በገባ በአምስት ደቂቃ አጣፋችሁ ነበር ብሎ የሚደነፋው ኮሎኔል ሲኖዶስን የአንድ ብሔር የአማራ ሲኖዶስ ብሎ በሐሰት ከመዝለፉ ሌላ ለህገወጡ የሸኔ አፈንጋጮች እውቅና ዳግም ሰጥቶ ተነጋገሩ ተስማሙ በሚል ሊመክርና ወዮላችሁ ሊልም ቃጥቷል። ረዳቱ ዘረኛው ሽመልስ አብዲሳን በበኩሉ ጳጳሳቱ ላይ በእብሪተኛ ጠባብነት መደንፋቱን ታውቋል። የእሁድን ሰልፍ ሊያደናቀፉ ቢችሉም እሁድ ሞልቷልና ችግራቸው ቅንጣትም የመፈታት አዝማሚያ የለውም። ሰኞም ሌላ ቀን ነው። የኮሎኔሉ እብሪት ወጥሮ የያዘውን ፍርሃትና ድንጋጤ ባያሌውም ጠቋሚ ነው። አሁን የተደረሰው ደረጃ ግን በአንድ ጥራዝ ነጠቅ ዘረኛ ልቃፍ ድንፋታ የሚቀየርም የሚረግብም አይደለም። ኮሎኔሉ በጥጋብና ዘረኝነት ባወረው ልቡ በህዝብ ሃይማኖት ላይ በአገር መለያ እምነት ላይ በድንቁርና ተነስቷልና ምሱን ላንዴም ለውልም ሳያገኝ የሚለቀቅ አይሆንም። ኦርቶዶክስ ተዋህዶ ሃይማኖት የሩሲያና የአማራ ብቻ ነው ጊዜ አልፎበታል ሲል የደነፋውም ተመልሶ የሚለበልበው እንደሚሆን ምንም ጥርጥር የለውም። የግል ሃይማኖቱን ከአሜሪካ ነው የተጋትከው ቢባል አጥጋቢ ምላሽ አይኖረውም። የህዝብን ሃይማኖት በተውሶና ዱቤ ጠመንጃ ለማፍረስም የሚቻል አይደለም። ድንፋታ ደግሞ የወንዴን ቦታ አይዘለትም። እስካሁንም ብዙ ዜጋ ሃይማኖቴ እምነቴ ብሎ በየቦታው ተሰውቷል። ሸኔን በሃይማኖትነ በፖለቲካና ወታደራዊ ደረጃም ህዝብ ሊፋለም ቆርጦ ተነስተው ይገኛል። ሳይወዱ በግዳቸው ዘረኞቹ ህዝብን በራሳቸው ላይ እያስተባበሩም ናቸው። ምንም እንኳ አድርባይ አጋሮቹ የህዝብን ጎራ የተቀላቀሉ መስለው የህዝብን ትግል ከንድ ሊያዳክሙ በተንኮል ቢንቀሳቀሱም አብዛኛው ህዝብ ዘር ብሔር ሳይለይ በኮሎኔሉና አገዛዙ ላይ ቆርጥ ተቃውሞውን እያሳየ ነው። አንገታቸውን ቀና አድርገው የኮሎኔሉ አገዛዝ መካሪና ተጠቃሚ የሆኑ የቀድሞ ሽብርተኛ አገዛዝ ርዝራዦችም ጸረ አማራ ሴራና እንቅስቃሴ እንዲሁ ወጥቅ መሆኑ የማይቀር ነው። በየመገናኛ ብዙሃኑ ሆነ በየመድረኩ በቆየ ጠላታቸው በኢሃፓ ላይ ጸያፍ ዘመቻቸውን በተለይ በአሁኑ ጊዜ ማጧጧፋቸው ለማን ጠቀሜታ እንደሆነ መረዳት የሚሳነው ብዙ የለም። እምነታችንን ቤተክርስቲያናችንን አትንካ ብሎ የተነሳው ህዝበ ክርስቲያን ወገኖቻችንን ለቀቅ ያለው ሙስሊም ወገናችን የሸኔ ሲኖዶስ አይመጣብንም ብለው ወግዱ ያሉ አካባቢዎች አፈናና ግድያ ማተባችንን አያስወልቀውም ያሉ ኢትዮጵያውያን በሞላ አገዛዙን ተጣረው ተነስተዋልና የኮሎኔሉና የጨፍን ጠባቦች ዘመን ልትከስም ጭልጭል እያለች ናት። ኮሎኔሉ አሞሌ ሲወፍር ወንዝ ወስዳችሁ እጠቡኝ አለ የተባለውን ቢያስታውስ ባይዘነጋ ለራሱ ይሻለው ነበር። ህዝብ አሁንስ ተጨማለቃችሁ አሁንስ በዛ ብሎ በተነሳው መንፈስ ተቃውሞን መቀጠል አለበት። ባይናችን መጣ በሚል የተጀመረው አንድነትና ህዝብን ማስተባበርን ያንጸባረቀው ትግል ተፋፍሞ ዘረኞቹን መቆሚያ መቀመጫ ማሳጣት አለበት። ተቃዋሚ ነን ሲሉ የከረሙ ኃይሎች የሚጠበቅባቸው ሚና ሲያሟሉ ለማየት ባንታደልም ሲኖዶሱ ቀደም ከታየበት ግዳጅን የመርሳት ደዌ ተላቆ ለሃይማኖትና ለሀገር የሸኔ ቄሶችን የዘረኝነት ጳጳስ በሉን ባዮችን አውግዞ ለመጋተርም ቆርጦ መገኘቱ አበረታች ነው። ኮሎኔሉ የተነሳበትና ያመነበት ግቡ ኢትዮጵያን ማፈራረስና የራሱን የበላይነት ማስፈን ነውና ይህ ግቡ ተዋህዶን ማዳከም የግድ ነው ይለዋል። የኮሎኔሉ ከወያኔ መቃቃርም የመጣው ከ1983 ከፍጹም ስልጣን ጥሙ እንጂ ለኢትዮጵያ ስቦ አይደለም። የጸረ ኢትዮጵያ ኃይሎችና ክፍሎች የጸረ ወያኔነት ከኢትዮጵያ ወዳድነት ጋር አይዛመድም ኮሎኔሉ ይፈንጭብን ተውት ለማለት እንጂ። ካህናቱ ሳይቀር ሊገሉኝ ይችላሉ ሲል የተሰማው ኮሎኔል በዚህ በዚያው የፈረደበትን ይሃፓ ያነሳ ያፓ ሰው ገድሎ ደርግም በብዛት ገድሎት ነበር እኛም ከደርግ የበለጠ እንፈጃለን ብሎ መደንፋቱ መቼም ማንንም ከትግል የሚያርቅ የሚያስፈራራ ሊሆን አይችልም። ህዝባችን በብዛት አንድነቱን አጠናክሮ ለሀገሩ ለሃይማኖቱ ለመሰዋት ዝግጁ መሆን አለበት። ለዘረኛ ባንዳ ፋሽስትና ጸረ ሃይማኖት መንጋዎች እጅ አንሰጥም። የተቃውሞ አድማ ይፋፋም ይጠንክር። የጥራዝ ነጠቅ ሸኔዎች ወንጀል በትግላችን ይወገድ።
ታሪክ ራሱን ይደግማል ይባላል ግን በዚያው መልክና አንዲዘት ሊሆን አይችልም። የታሪክ ጎማ ጉዞን ሳይቀጥል የሚያያዝ ነውና የሚያመጣው አይቀሬ ለውጦች መኖራቸው አይቀርም። የካቲት 66 ኢትዮጵያና የዛሬዋ ኢትዮጵያ በመሰረቱ ይለያያሉ። ሆኖም አንድ መልክና ይዘት ሊኖራቸውም የሚችልበትን ሁኔታ በጥሞና ማጤን ይጠበቅብናል። ከየካቲት 66ቱ የከፋና ጸረ ኢትዮጵያ የሆነ የባለጌዎች አገዛዝ ዛሬ ሰፍሮብናል። እንደ በፊቱ የዲሞክራሲ ሽታ በአገሪቷም የለ። የዘንድሮውን አምባገነን ሆነ ጭፍሮቹ ከያኔዎቹ ሊወዳደሩ የሚችሉ አይደሉም። ጭፍን ነፍሰ ገዳዮች ናቸው። ኢትዮጵያን ከምድረ ገጽ ማጥፋት ፈላጊዎች ናቸው። ጸረ ተዋህዶ፣ ጸረ አማራ፣ ዲያብሎሶች ናቸው ብንልም አግባብ አለው። ነገሮች ይቀየራሉ፣ ነገሮች ያው ይሆናሉ የሚለውን አባባል ያስታውሳሉ። የኮሎኔሉ አገዛዝ የከይሲ ወያኔዎች መንትያ ተቀጥላ ነው። ግዴ በጋቢሳ ቢቀየርም ይምንቱ ሰው ራሱን መለስ ለገሰ ሳይሆን በስሙ ሊያገዝ ቢጠርም። የካቲት 66 አብዮት በግብታዊነት ፈነዳ ቢባልም በአመታት ጸረ ፊውዳል ስርዓት ትግልና መስዋዕትነት ላይ ተመስርቶ መሆኑ መዘንጋት የለበትም። የላባደሩ የነ አበራ ገሙ ትግልና መስዋዕትነት የነ ጥላውን ግዛው መገደል በያቅጣጫው ያርሶ አደሩ ተጋርሎ የተማሪዎችና ምሁራን የጸና ትግል የወታደሮች መኮንኖች የለውጥ ጥረት አንዳንድ ጥራዝ ነጠቆች የታሳሱ ግርግር ብለው ሊያንቋሽሹት ቢጥሩም ወዘተ ሁሉም ተጠራቅሞ ለሀገር የደም ዋጋ ከፍሎ ያመጣው አብዮት ነው። አብዮቱን ልዩ የሚያደርጉት ጠባዮቹና ክስተቶቹ ዛሬ ደብዝዘው መገኘታቸው ክርክርን አይጋብዝም። ግብታዊ ቢባልም ለአመጽና መሰረታዊ ለውጥ የተነሳው ህዝብ ቀስ በቀስ ትግሉን የጋራ ማድረግ ችሎ ነበር። ሰርቶ አደሩ ህዝብም ማህበራቱን ካድርባዮች አላቆ በለውጥ ፈላጊነት መለያ የሆነውን የስራ ማቆም አድማ በተግባር በማሳየቱ የነንዳልካቸው መኮንንን የጥገና ለውጥ ጥረት አክሽፎ አብዮታዊ ትግሉን ሊያጠናክር ችሎም ነበር። የፖለቲካ ድርጅቶች ደንድነው አብዮቱን ከዘራፊ ወንበዴዎች ጥቃት ሊያድኑ ባይችሉም ትግሉን በማጎልበት አቅጣጫ ርዕዮት በመስጠት በስፋትም በጥልቀትም አጠናክረውታል። ዛሬ ከዚያ ሁሉ ዓመታት በኋላ አለን ባይ ድርጅቶች ወይ የጠባብ ብሔረተኞች ናቸው አሊያም አሳፋሪ አድርባዎችና ባንዳዎች ናቸው። አገር ወዳድ ድርጅቶች ጠንክረው የመሪነቱን ቦታ ሊይዙ አሁንም አልቻሉም። በየካቲት 66 ሁሉም የህብረተሰቡ ክፍሎች የጨቋኙ ስርዓት ይውደም ብለው ተነሱ እንጂ ድርድር እርቅ በሚል ትግል እያጠፉ ከገዢዎች ጫማ ስር የወደቁበት ጊዜ አልነበረም። ስርዓቱ ይውደም ብለው በግልጽ ቆሙ እንጂ ጨቋኝ ያሉትን ሙሴ ብለው ሊያቅፉ አልተደናገሩም። ሙስሊም ተዋህዶ፣ ጭቁን ወታደሩ፣ መኮንኑ፣ ሴት ወንዱ፣ አርሶ አደሩ፣ ላባደሩ ሁሉም የተሳተፈበት አብዮት ቢሆንም ግንባር ቀደም ሚና በሰርቶ አደሩና በከተሜው የተያዘበት ክስተት እንደነበር ሊካድ የሚችል አልነበረም። የህዝብ ጎራ የነቃ ቢሆንም ድሉን ለማስከበር በድርጅትም በትጥቅም በቂ አቅም ስላልነበረው በደርጉ ድሉን ሊቀማ ዳግም ወደ መቀመቅ ሊወርድ ተገዷል። የህዝብን አመፅ የሚያቀነባብር የሚያጠናክር መሪ ድርጅት አልነበረም፣ ዛሬም የለም። ይባስ ብሎም ዛሬ የርዕዮት ውዥንብር ሰፍኖ ይገኛል። የነመደመር ብልጽግና ቧልት ወዘተ የሚያሳዩት ንቃት ብቃትን ሳይሆን መረን የለቀቀ ጥራዝ ነጠቀነትና መሀይምነትን ነው። በ21ኛው ክፍለ ዘመን ገዳ ነው መንገዱ ብሎ መቆሙ የድንብርብር የዋልዮሽ ጉዞ እንጂ ሌላ አይደለም። በናኖሌ ልቦለድ የታጀበ ታሪክ ተብዬም የአቅማቸውን ሰርተው ባለፉት አጼና አገርን ባስከበሩ አርበኞች ላይ ዘለፋ ከማውረድ በመለስ ምንም ፋይዳ እንደሌለውም ግልጽ ሆኗል። ፍጹም አምባገነን ሊሆን በሚፍጨረጨረው ኮሎኔልና የተከታዮቹ ድፍን ቀዘበኞች ችሎታና ብልህነት አገርን አንድ አድርገው ካቆዩና ካስረከቡን የጥንቶቹ ጋር ለንጽጽር የሚቀርብም አይደለም። የወያኔ ጋር ተወጥቶች ሆኑ የኮሎኔሉ ጠባቦች መለያቸው ጥበት፣ መሀይምነት፣ አገርና ህዝብን ጥላቻ፣ መረን የለቀቀ ሙስናና ዋልገነት ነው። መለያቸው ከዘረኝነት ማጥ ገብተው መፈራገጣቸው፣ መውጣት ተስኗቸው ከቀን ወደ ቀን ይበልጥ መስመጣቸው ነው። እየተካሄደ ያለው ኢትዮጵያን የማፍረስ ዘመቻ፣ ጸረ ሃይማኖት፣ ጸረ ሲኖዶስ ውጉዝ ጦርነት፣ ካህን በጥፊ ብልግና የዘንድሮዎቹ የባሱ እንጂ የተሻሉ እንዳልሆነ ነው። ዛሬም ጆሯቸውን አንጥፈው ተኝተውበት የበሻሻን ጠባብ አዳኝ ሙሴ የሚሉ ካሉ አይናችንን ጨፍነን የስፖርት መኪና በሊማሊሞ እናክንፍ የሚሉ አይነቶች ብቻ ናቸው። የኮሎኔሉ አገዛዝ ጸረ ህዝብ፣ ጸረ ኢትዮጵያ ዘረኛ አገዛዝ ነው። ዛሬም ነገም ስምሪቱ ኢትዮጵያን ከታሪክ መዝገብ ለመሰረዝና ለማጥፋት ብቻ ነው። የዚህ ዘመቻም ዋናው መሪና ተጠያቂ ኮሎኔሉና ጥቂት ሽፍሮቹ ናቸው። በጸረ ተዋህዶ ሆነ በአጠቃላዩ ጸረ ኢትዮጵያ ዘመቻም የሀገራችን ጠላቶች ከአሜሪካ እስከ ግብፅና ካታር ድረስ ከዘረኛው አገዛዝ ጎን ተሰልፈው እንዳሉ መቼም ልንዘነጋ አይገባም። በጋራ አገራድን ትግላችን ዘረኛውን አገዛዝ እናውድመው። ከየካቲት 66 አብዮታዊ ተመክሮ ትምህርት ቀስመን ትግላችንን በአንድነትና ቆራጥነት ከግብ እናድርሰው። ድል ለኢትዮጵያና ኢትዮጵያዊነት።
I am in the
አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ ወቅታዊውን ሁኔታ በሚመለከት የላኩልንን ሰፋ ያለ ጽሑፍ እናሰማለን። የጅብ ጉደኛ ከጥምብ ያደርሳል፣ ችኩል እግር ከዘንዶ ጉድጓድ ይገባል። አንካሳ ያለበት ደብርና አዙ ያለበት ባህር ሳይበጠበጡ አያድሩም ይላሉ አበው ሲተርቱ። እውነት ነው። የዛሬዋ ኢትዮጵያ ተጨባጭ እውነቶች ዛሬ እየነገሩን እያሳዩንና እያረጋገጡልን ያሉት እውነት ይህንኑ ነው። ዘረኝነት፣ መንግስታዊ ሽብርተኝነትና የባዕዳን ጠላቶቻችን ተቀናጅተው ሴራ ከሚገምዱባትና ከሚጎነጉኑባት ኢትዮጵያ ሌላ የሚጠበቅ ነገር የለም፣ ሊኖርም አይችልም። ኢትዮጵያ ዛሬ የንጹሃን ልጆቿ ደም ሳይፈስባት የምትውልና የምትታደር አገር አይደለችም። ንጹሃን በማንነታቸው የዘር ጭፍጨፋ ሳይፈጸምባት አትውልም። እናቶች፣ ሕፃናት፣ አዛውንት የሰቆቃ ድምጽ ሳያሰሙባት የምትውል የምትታደር አልሆነችም። መፈናቀል፣ የመኖሪያ ቀዬ መለብለብ፣ የሀብትና ንብረት መዘረፍ ሳይስተናገድባት መቼ ውላ ታውቃለች? ተጣመሳለች እንጂ። ኮሎኔሉ ከወያኔ ጋር ከኢትዮጵያና ህዝቧ ፍላጎት ውጭ ተደራድሮ የወያኔ ነፍስ አድን መሆኑ አንሶት በወልቃይት በራያና አፋር መሬቶች ላይ ድርድር የፈጸመ መሆኑ ገሃድ እየወጣ ያለ እውነት ነው። ኮሎኔሉ ከወያኔ በተጨማሪ ከጫካዎቹ ኦነጎች ጋርም ተስማምቶ ግንባር ፈጥሮ የመስራቱ ጉዳይ የኢትዮጵያ ሀገራችንን የአማራና የአፋር ህዝብን መከራ እንደ ገመድ እየጎተተ አስረዝሞታል። ከሰሞኑ ጥር 13 ቀን በሰንበቴና ጆሃር ዙሪያ የተሰነዘረው የኦሮሞ ሽብርተኞችን ጥቃት ላብነት ማንሳት ይቻላል። የኦነግ ሰራዊት በጆሃር ዙሪያ ስልጣና እየወሰደ መሆኑና ኃይል እያሰባሰበ መሆኑን ህዝቡ ለመንግስት አሳውቋል። የሁለቱም ህዝቦች የሰላማቸው ጸር የሆኑት የኦነግ ታጣቂዎች እንጂ የህዝብ ለህዝብ ግጭት እንዳልሆነና እንደሌለም ማሳውቀው መንግስት አካባቢው ላይ የማጥራት ዘመቻ እንዲያደርግ ጠይቀዋል፣ አሳስበዋልም። ሰሚ ከየት ተገኝቶ ማንስ አድማጮ ነው? የፌዴራል ኃይል ተብየው በቅርብ ርቀት ሆኖ ነበር ጆሃ ላይ ኦነግ ጥቃት የፈጸመው። የመከላከያና የፌዴራል ኃይሉ ለምን ዝም ትላላችሁ የሚል ጥያቄ ከህዝብ ሲቀርብላቸው ከመንግስት ትዕዛዝ አልተሰጠንም የጠነዛና የሰለቸ ምላሻቸው ነበር። ትዕዛዝ አልተሰጠንም፣ ውጊያ እንድናደርግ ከበላይ አካል አልተፈቀደልንም፣ የመከላከያና የፌዴራል አዛዦች አሳፋሪ ተግባር ወያኔን ከመቀሌ እስከ ደብረ ሲና፣ ከማይጸሪ እስከ ደብረ ብርሃን፣ ከኮረም እስከ ላሊበላና ሳንቃብር ያደረሰ የመንግስት ተብየው የክህደት ተግባር እንደነበረና ዛሬም እንዳለ የመሆኑ ጉዳይ የሚረሳ ወይም የሚዘነጋ አይደለም፣ ልንረሳውም አይገባም። የኮሎኔሉና ግብራበሮቹ የገማና የከረፋ ታሪካቸው በመሆኑ ታሪክ መዝግቦታል። የትናንትናውን የጆሃውን ጉዳይ አነሳሁት እንጂ በወለጋ፣ በሸንኮራ፣ በመተከል፣ በደራ ወዘተ እየተፈጸመና እየተደጋገመ ያለው ይኸው የከረፋ ተግባራቸው ነው። በኮሎኔሉና ተባባሪዎቹ በኢትዮጵያና ኢትዮጵያዊነት ላይ ተባብረው ለከፈቱት ዘመቻ ለተጠቂው ህዝብ መንግስት ለምን የህግ ከለላ መስጠት አልተቻለውም ሲባል እኔ ጠቅላይ ሚኒስትር እንጂ ሚሊሻ አይደለሁም ብሎ የተደበቀውን ምስጢር አሰንድቶታል። ከጠላት ጋር ተፋጦ በቅርብ ርቀት ላይ ላለ የመከላከያ ኃይል ትዕዛዝ ካልሰጠህ ህዝብን ከጥቃት አትከላከል ወይም አትዋጋ የሚል ወታደራዊ ሳይንስ አለ የሚል ካለ የሰማ ይስማ፣ ያልሰማ አብሮ ይግማማ ማሰሪያ ነው። ገብቶ ይዘላብድ እንጂ በሳይንሱም በስነ ምግባሩም በህግም በሞራልም አትከላከል የሚል የለም። በእነዚህና መሰል ተግባራቶቻቸው ነው ወያኔ፣ ኦህዴድ፣ ኦዴፓ፣ ብአዴን፣ አዴፓ ልዩነት የላቸውም የሚባለው። ሁሉም የኢትዮጵያና ኢትዮጵያዊነት ጸሮች ናቸው የሚባለው። ከጠፉም አብረው መጥፋት አለባቸው፣ ከሞቱም አብረው መደምሰስ ይገባቸዋል። በወንጀል ሲጠየቁም አብረው እንጂ የሚነጣጠሉ አይደሉም የሚባለው ኮሎኔሉ ኢትዮጵያንና ኢትዮጵያዊነትን ከመድረገጽ ለማጥፋት የብሔር ጥላቻን በማራገብና እንደ መሳሪያ በመጠቀም ላይ ብቻ የታቀበ አይደለም የሃይማኖት ልዩነትንም እንጂ ከግማሽ ምዕተ ዓመታት በላይ ኢትዮጵያን በቋንቋና በብሔር ከፋፍሎ ማጥፋትና መበታተን ይቻላል የሚል የተሳሳተ ድምዳሜያቸውን በውል የተረዱት የባዕድ ኃይላት የሃይማኖት ልዩነትን መጨመር እንዳለበት መክረውታል እሱም አምኖበትና ተቀብሎት ተግባር ላይ እያዋለው የመሆኑ ጉዳይ ያደባባይ ምስጢር ከሆነ ከራርሟል በሽዎች ለሚቆጠሩ ዓመታት ተከባብረውና ተባብረው ኢትዮጵያንና ኢትዮጵያዊነትን ካቆዩ የኦርቶዶክስ ተዋህዶና የእስልምና እምነት ተከታዮች መማር ያልቻሉ ወይም ያልፈለጉ ፕሮቴስታንቶች ዛሬ መች መጣሽ ሙሽራ መች ቆረጠም ሽምብራ እንድንላቸው ተግባራቸው አስገድዶናል ኮሎኔሉ ይህን ሃይማኖትና አባላቶቹን በመሳሪያነት ለመጠቀም የስልጣን ቦታዎችን በሞኖፖል እንዲይዙ ሹመት ሰጥቷል አሲዟል በአደባባይ በኦርቶዶክሳዊ ተዋህዶ እምነት ላይ የማጉደፍ የማዋረድ ዘመቻዎችን ሲያካሂዱ ዝምታን መምረጥ ወይም ከኋላ ሆኖ ግፉበት በርቱ ማለት ምርጫው ሆኗል የሀገራቸውን ጉዳይ በጥብቅ ለሚከታተሉ ወገኖች ምስጢር የሚባል ባይሆንም የኢትዮጵያ ሕዝብ ሊያውቀውና ሊከታተለው የሚገባ ጉዳይ የነበረና ያለ መሆኑን ማሳወቅ ወይም ማሳሰብ እወዳለሁ። ትላንትና በሀገራችን ኢትዮጵያና በልጆቿ የተቃጣ ጥቃትን ለመከላከል ሃይማኖታችንና እምነታችን አይፈቅድልንም ሲሉ የነበሩ ፕሮቴስታንቶች ዛሬ ኢትዮጵያንና ኢትዮጵያዊነትን ለማጥፋት ለሚደረገው ዘመቻ በግንባር ቀደምትነት ለምን ተሰላፊ ሆኖ ብሎ መጠየቅ መብትም ግዴታም ሆኖ መታወቅ አለበት። ይህ ዛሬ ቆሸሸና የገማ ተግባራቸው በመሆኑ በግል ሊድበሰበስላቸው ወይም ሊሸፋፈንላቸው የማይገባ የክህደት ተግባራቸው አካል ነው ባይ ነኝ። አገርንና ወገንን ክዶ ከባዕዳን ጠላቶች ጋር ተባባሪ ከመሆን ወይም ተልእኮ ተቀባይ ከመሆን የከፋ አገርና ሕዝብ ላይ የሚሰራ የወንጀል ተግባር የለም ሊኖርም አይችልም። ወደ ዘረኛውና ጸረ ኢትዮጵያው ኮሎኔል መለስ ስንል ኮሎኔሉ ወደ ጅማ ነቀምት አሰላ ወይም ባሌ ሲሄድና በኦሮምኛ ሲናገርና ሲያስተምር የለየለት ኦነግ ወይም ሸኔ ሆኖ መሆኑን ኦሮምኛውን የሚያውቁ ወገኖች ይህን እውነት ይረዱት እላለሁ። በሌላ በኩል ከአዲስ አበባ ባህር ዳር ደሴ ወይም ጎንደር ላይ ሄዶ በአማርኛ ሲናገር ኢትዮጵያዊ በተግባር ሆኖ ሳይሆን መስሎ የመሆኑም ጉዳይ ሊደበቅለት የማይገባ ተግባሩ መሆኑም መታወቅ አለበት። ኢትዮጵያዊ መስሎ የማደናገሪያ መልካም መሰል ቃሎቹን ብቻ በመደርደር ሆደባብነቱን መረዳት የተሳናቸው እንደ ኢትዮጵያዊ ወይም እንደ ሰው አሳቢና ተቆርቋሪ ነው ከሚል ድምዳሜ የደረሱ የፖለቲካ ጅላጅሎችና ምንደኛ ባንዳዎች በሰጡት ድጋፍ ከአራት ዓመታት በላይ በስልጣን መቀመጥ መቻሉ የኢትዮጵያውያን ሁሉ ሀፍረትና ውርደት ተደርጎ መወሰድ ይገባዋል ባይ ነኝ። የኮሎኔሉ የኦሮሙማ አገዛዝ የሚፈጽማቸውንና የሚያስፈጽማቸውን የግፍ ተግባራትን በተጨባጭ ለመመልከት ዛሬ ወደ ወለጋ፣ መተከል፣ ደራ፣ አጣዬ፣ ምንጃር ወይም ጀውሃ ድረስ መጓዝን የሚጠይቅ ጉዳይ አይደለም። የዘመኑ የፖለቲካ ሸቀጥ ማራገፊያ ማዕከል ከሆነችው አዲስ አበባ ሁሉንም አይነት ጸረ ኢትዮጵያ፣ ጸረ አማራና ሌሎች ኢትዮጵያውያን ጸር የሆኑ ተግባራቶችን መመልከት ይቻላል። በአዲስ አበባ የኢትዮጵያ ዋና ከተማነትና የሁሉም ኢትዮጵያዊ የጋራ ከተማ መሆኗ በአደባባይ ክህደቱ ተፈጽሟል። የኢትዮጵያውያን የጋራ እምነት የሆኑ እንደ ሰንደቅ ዓላማ የመሳሰሉትን መስቀል በልብስ ላይ ቀለማቶቹን አሰርቶ መልበስ በደህንነቶች ያስገላምጣል ወይም እንደ ሰበብ ሆኖ ወደ እስር መወርወሪያ ይሆናል። የዘር መድሎም ገደብ ያጣ ሆኗል። መብቱም ሀብቱም የሥራ ዕድሉም ሁሉም ለባለጊዜዎች ወርተረኞች ሆኗል። በአዲስ አበባ ላይ የሚደረቱ የውሸት ድርጊቶች ውሸትን መሠረት ያደረጉ ውሳኔዎችና ድንጋጌዎች ዛሬ ከአዲስ አበባ በከፋ መልኩ የሚታይበት ቦታ አለ ማለት አይቻልም። የኬንያ በውሸት ልክፍታቸውም ህገ መንግስታችን የሚሉት ህጋራዊት እስከ መጣስ የደረሰ አሳፋሪ ተግባር ላይ አድርሷቸዋል። ከዚህ ላይ ሰውየው ነገሩ ስንት ነው ቢለው ሁለት ነው አለው፣ ቀጥሎም ምን ያበዛዋል ቢለው ውሸት አለው የሚባለው አባባል ከዚህ ላይ ማንሳትን መረጥኩ። ወያኔዎቹም ሆኑ ብልጽግናዎች ከፈጸሟቸው የግፍ ተግባራት ይልቅ የደረሷቸውና የረጫቸው የውሸት ትርክቶች በእጅጉ ጎድተውናል። ተወደደም ተጠላም ማለ ኮሎኔሉ ከሰሞኑ ወደ ቴሌቪዥን መስኮት ብቅ ብሎ በኢትዮጵያ ተቋማት እንደ ፖለቲካ ሸቀጥ ማራገፊያ ሆነው አይታዩም አለ። እንደ ተቋም ሆነው በተቋም ደረጃ ሆነው የፖለቲካና የኢኮኖሚ ጥቅማቸውን ማስጠበቅ የሚችሉበት ተቋማዊ ማዕከልም ሆነ አሰራር የለም ሲል ደመደመ። ውሸት ነው። አሁንም እደግመዋለሁ፣ ፍጹም ውሸት ነው። ዓለም እጅግ ከተወሳሰበና የተቀናጀ ዓለም አቀፍ የፖለቲካ ሸቀጥ ማራገፊያ በሆነችበት ዘመን በኢትዮጵያ ይህ ተግባር እንደ ተቋም ሆኖ አይስተዋልም ብሎ በድፍረት መናገር ከውሸትም በላይ ውሸት ነው። ኮሎኔሉ ራሱ ያለበትና አባል ከሆነበት የፕሮቴስታንት ሃይማኖት በላይ ለዚህ ጋር ለወጣ ዓለም አቀፋዊ የፖለቲካ ሸቀጥ ቸርቻሪነት ላብነት የሚተከስ ተቋም የለም። እንደ ኖርዌይ፣ ዴንማርክ፣ አሜሪካና እንግሊዝ የመሳሰሉ በኢትዮጵያ የውስጥ ፖለቲካና ኢኮኖሚ ሸቀጥ ማራገፊያነት የሚያገለግሉ በርካታ ተቋሞች ቢኖራቸውም የፕሮቴስታንት ሃይማኖት አንዱና ቀዳሚው ነው። ልክ እንዳገዛዙ ሆነው የባዕድ አገልጋዮች ናቸው። ጸረ ኢትዮጵያና ጸረ ኦርቶዶክስ ተዋህዶ አቋማቸውን መሬት ለማስረገጥ ተጠላቶቻችን ገንዘብ እንደጉድ ይረጭላቸዋል። በመላሹ ኢትዮጵያንና ታሪኳን ያጎድፋሉ፣ ያዋርዳሉ። በኦርቶዶክስ ተዋህዶ ላይ እንደ ፖለቲካና ፖለቲከኞች ተመሳስለው በመግባት የበግ ለምድ ለብሶ ከበግ መንደር ከገባው ተኩላ የተመሳሰለ ተግባር ይፈጽማሉ። ከሰሞኑ ከተከወነው መፈንቅለ ሲኖዶስ ውስጥም እጃቸው ያለበት መሆኑ መታወቅና መጋለጥ አለበት። መደበቅም ሆነ መካድ አይቻልም። የኮሎኔሉ ባለቤት ከመተመራው ትምህርት ቤቶች ግንባታ ጀርባስ ተቋማዊ የሀብት ዝርፊያ ተግባርስ የለምን? ጥም አድርጎ አለ። ለምን ይደበቃል? ለምንስ ይዋሻል? የዘመኑ ወርተረኛ ቱጃሮችስ ተባብረው ተደራጅተው ከመንግስት ተቋማት ጋር እጅና ጓንቶ ነው የሚፈጽሙት የዝርፊያና የወንጀል ተግባር። ከተቋማዊ ዝርፊያ ጋር ግንኙነት የላቸውም ለማለት ይሆን? ይህ ሁሉ የኮሎኔሉ ጥረት የናለማየው ከተማን፣ የነድንቁ ደያስን እና መሰል ቱጃሮችን ተቋማዊ ዝርፊያ ዛሬ ቢደባበቅ ወይም ቢሸፋፈን ነገ ከአደባባይ ወጥቶ ምስክር ነኝ ማለቱ የማይቀር ነው። ዛሬ በኢትዮጵያ ምድር የፖለቲካና የኢኮኖሚ መሸቀጫ ተቋም አይደለም የሚባለው የትኛው ነው? ባንክ፣ ኢንሹራንስ ወይስ የመገናኛ አውታሮች? ማህበራዊ ድረገጾች ወይስ ደግሞ መንግስታዊ ያልሆኑ ተቋሞች ወዘተ? አረ ለመሆኑ የትኛው ተቋም ነው ከዚህ አሳፋሪና ነውረኛ ተግባር ነጻ የሚባለው? አዎ የኮሎኔሉ እጆችና አእምሮ ያልገባበት ያልደረሰበት ተቋም ስለሌለ እሱ ነጻናቸው ስላለን የድንብጥ ምስክርነትን አንፈልግም። ማስረጃዎች ሞልተው እየፈሰሱ ናቸውና ዛሬ ኢትዮጵያና ልጆቿ ለደረሱበት አስከፊ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ችግሮች መንስኤዎቹ ምንድናቸው? ተዋናዮቹስ እነማን ናቸው? ቅንጅቱስ በነማን ተባባሪነት እየተከናወነ ያለ ነው? ወዘተ ለሚሉ ጥያቄዎች ታሪክ ምላሻቸውን ይጽፋል፣ ይመዘግባል፣ በሰነድነትም መዝግቦ ያስቀምጣል። ለነዚህ ጥያቄዎች ወያኔ፣ ኦህዴድ፣ ኦዴፓ፣ ኦነግ፣ ኦፌኮ፣ ብአዴን፣ አዴፓ ወዘተ በጸረ ኢትዮጵያና ጸረ ኢትዮጵያዊነት ተግባራቸው መጠቀሳቸውና ለታሪክ መቀመጣቸው የማይቀር ነው። ከባዕድ ጠላቶቻችን ጋር ተመሳጥረው ኢትዮጵያን ከምድረ ገጽ ለማጥፋትና ለመበታተን መዶለታቸውም ለታሪክ ምስክርነት መቀመጣቸውም የማይቀር ነው። ከትውልድ ወደ ትውልድ መተላለፋቸውም የማይቀር ነው። የነዚህ ጸረ ኢትዮጵያና ጸረ ኢትዮጵያዊነት የቆሙ አሳፋሪና ነውረኛ ቡድኖች ተግባር ከዛሬው ትውልድ ይልቅ በነገውና በተነገ ወዲያው ትውልድ ተወቃሽ መሆናቸውና የትውልድ ማፈሪያዎች መሆናቸውን መባላቸው የማይቀር ሐቅ ነው። ስለዚህ እነዚህን ጸረ ኢትዮጵያ፣ ጸረ አማራ፣ በጥቅሉ ጸረ ሕዝብ የሆኑ ዘረኛና ሽብርተኛ ቡድኖችን ለማስወገድ የሁሉንም ኢትዮጵያዊ የተባበረ ትግል ጠያቂ መሆኑ እንደተጠበቀ ሆኖ ቡድኖቹ የወጡበት ሕዝብ ደግሞ ትልቅ ድርሻ አለው ባይ ነኝ። የትግራይ ሕዝብ ከወያኔ፣ የኦሮሞ ሕዝብ ከነ ኦነግ፣ ኦፌኮና ኦዴፓ፣ የአማራ ሕዝብ ከብአዴንና አዴፓ ጋር ፍቻቸውን በሁለገብ ትግል መፈጸምና ፊርማቸውን መቅደድ አለባቸው። የኮሎኔሉ የሰሞኑ ሹም ሽርጋጋታ ብቻውን ለውጥ አያመጣም። ኢትዮጵያን ከጉዳት ልጆቿን እንዳውሬ ከመጨፍጨፍ ባህል ታሪክና ዜግነታቸውን ከመግፈፍ አያድንም። ለኢትዮጵያና ኢትዮጵያውያን ከመቶ ሹም ሽሮች ይልቅ የአንድ ህገ መንግስት መቀየር ኢትዮጵያን ያድናል። ለልጆቿም የሰላምና የዲሞክራሲ ዋስትና ይሰጣል። ከመቶ ሹም ሽር የኮሎኔሉና የባዕዳን ኃይሎችን ገደብ ካጣ ጣልቃ ገብነት ታቀቡ የተባበረ ለነጻነታችን ዋስትና ይሰጣል። ቡና የለም እንጂ ቡናማ ቢኖር ወይ ሀገር ወይ ሀገር ወይ ሀገር ጎንደር እንዲሉም ህግና ስርዓት ቢኖርማ እና አሜሪካና እንግሊዝ በኢትዮጵያ ከ50 አመታት በላይ ባደረሱት ግፍ በደልና ለጠፋው የሰው ህይወት ለወደመው የሀገር ሀብት እንደ ደም ካሳ ተጠያቂ በሆኑ ነበር። የባዕዳን ኃይሎች እንደፈለጉ የሚጋልቡትና ትዕዛዝ የሚሰጡት ጅማ አሰላ ወይም ባሌሩቤ ሄዶ በኦሮምኛ ሲናገር ኦነግ ወይም ሸኔ ወይም ዘረኛ ሆኖ ነው። ጸረ ኢትዮጵያነቱንና ጸረ አማራነቱን በግልጽ እየተናገረ ነው። በውስጣችሁ ያሉ የሌላ ብሔር ተወላጆችን አጥሉ ነው። የጅማ ላይ ስብሰባን በአስረጅነት መጥቀስ ይቻላል። በሌላ በኩል አዲስ አበባ፣ ባህር ዳር፣ ጎንደር፣ ደሴ ሄዶ በአማርኛ ሲናገር ደግሞ ያልሆነውን የሌለበትን ኢትዮጵያዊ መስሎ ነው። ኮሎኔሉ ከሰው እንደ ሰው ሆኖ የተፈጠረ ሳይሆን ሰው በላ ጭራቅ ነው። ኮሎኔሉ የጅብ ጓደኛ ከጥንብ ያደርሳል እንዲሉት አገርን ያዋረደ ህዝብን የከዳ ወደ ጉድፍ እየነዳን ያለ ሞራለ ቢስ ነው። ችኩል እግር ከዘንዶ ጉድጓድ ይገባል እንዲሉት ኢትዮጵያንና ልጆቿን ወደ መቀመቅ እያወረደ ያለ ጨካኝና አረመኔ ነው። በዚህ ከይሲና አረመኔና ዘረኛ ተገዝተን ወደ መጥፊያ ጉድጓዳችን ከመጓዛችን በፊት ከጀርባችን ላይ አውልቀን ለመጣል ወቅቱ የግድ ለሚለው ሁለገብ ትግል ራሳችንን እናዘጋጅ፣ እንነሳ። እስከ መቼ እያለቀን ዝም እንላለን? መንግስታዊ ሽብርተኝነት ባስቸኳይ ወገድ። የጨፈጨፉንና የዘረፉን ወንጀለኞች ለፍርድ ይቅረቡ።
Come with Kodak.